The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምን አመሻችሁ። የዛሬ እሁድ መስከረም 23 2008 ዓ.ም ተመረተ የመስታወት ዝግጅታችንን ይዘን ቀርበናል። የማስተናግዳችሁ ሄኖክ ሰማግዜር ነኝ። ንጉሱ ታምሬ ዝግጅታችንን ይመራል። በዛሬ መስታወት በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግስት ሥራ ላይ ለተሰማሩ በሚሰጠው የከፍተኛ ትምህርት ስልጠና ተካፋይ የሆነ ኢትዮጵያዊ ይዘናል።
ተቋም መስራት አለበት። የሰዎች ኃይል አቅም መገንባት አለበት። የሰው ኃይል አቅም ሲገነባ የተቋሙ ኃይል ይገነባል። የተቋሙ ኃይል ሲገነባ የተሻለ አገልግሎት ይሰጣል።
አባይ ይመር ይባላል። በኢትዮጵያ መልካም አስተዳደርን ለማስፈን ካስቀመጣቸው ሐሳቦች ጥቂቶቹን እናሰማቸዋለን። የምሽቱ እንግዳችን ይሆናል። ከኢትዮጵያ በጉዲፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ሕጻናት የሚገጥሟቸው ፈተናዎች በርካታ ናቸው።
እኛ አሻንጉሊት አይደለንም። እንተንለያያውጡ ምናምን ይሸጥ እንደ ለእነሱ ቢዝነስ ነገር ነው። እኛ እና ስለ ልጆች ምንም ጉዳይ እንትን አያለቸውም።
በጉዲፈቻ ወደ ዩናይትድ ስቴትስ ከመጡ ወጣቶች ጥቂቶቹም በስቱዲዮ ጋብዘናል። በቅድሚያ የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በሰሜናዊ አፍጋኒስታኗ ኩንዱዝ ከተማ የሚገኝ ሆስፒታል ላይ በደረሰ የአየር ድብደባ የተገደሉት ሰዎች ቁጥር 22 መድረሱ ተዘገበ። የአፍጋኒስታን ባለስልጣናት ድብደባው የደረሰው የታሊባን ወታደሮች ከሆስፒታሉ አቅራቢያ ሆነው ሲዋጉ በነበረበት ወቅት ነው ይላሉ። በሆስፒታሉ በዩናይትድ ስቴትስ የአየር ድብደባ የመመታቱን ዜና ተከትሎ ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ዶክተርስ ዊዛውት ቦርደር አባላቱን ከአካባቢ ማውጣቱን አስታውቋል። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አክሎም በጥቃቱ ወቅት የታሊባን ታጣቂዎች በሆስፒታሉ ነበሩ የሚለውን ሀሳብ ጨርሶ ሲል አስተባብሏል። በትላንትና ዕለት በደረሰው በዚህ የአየር ድብደባ 3 ህጻናት መገደላቸውም ታውቋል። ጥቃቱን ተከትሎ ቡድኑ ያስተዳድረው የነበረው በዚህ ሆስፒታል በሕክምና በመረዳት ላይ የነበሩና በጽኑ የታመሙ ህሙማን በሙሉ ወደ ሌሎች የሕክምና ተቋማት እንዲተላለፉ መደረጋቸውንና አባላቱን በሙሉ ሆስፒታሉን ለቀው እንዲወጡ ማድረጉንም ቡድኑ አስታውቋል። በፈረንሳይኛ መጠሪያው አጽርሆት ኤምኤስኤፍ በመባል የሚታወቀው ይህ የረድኤት ቡድን በሌሎች አካባቢዎች በሚገኙ 2 ሆስፒታሎች ውስጥ አባሎቹ እያገለግሉ መሆናቸውንም ቃል አቀባዩ ጨምረው ተናግረዋል። ቡድኑ አክሎም የአየር ድብደባው በደረሰበት ወቅት ከሐኪሞችና ሌሎች ሰራተኞቹ እንዲሁም ህሙማንና አስታማሚዎች ሌላ በሆስፒታሉ ቅጥር ግቢ ማንም አልነበረም፣ መግቢያ በሮቹም ሌሊቱን በሙሉ ዝግ ሆነው ነው ያደሩት ሲል በጊዜው የታሊባን ታጣቂዎች በግቢው ነበሩ የሚለውን ሀሳብ አስተባብለዋል። በሶሪያ የያዘችውን ወታደራዊ ዘመቻ ይፋ ካደረገችበት ካለፈው ሳምንት አንስቶ ሩሲያ በጽንፈኛው እስላማዊ ቡድን አይሲስ ይዞታዎች ላይ ከ60 ዙር የአየር ድብደባዎች በላይ ማድረጓን ባለስልጣናቷ ተናገሩ። ይሁንና የሶሪያውን ፕሬዚዳንት ባሽር አልአሳድን አስተዳደር በመቃወም ጠመንጃ ያነሱ አማጽያንና 4ኛ ቀኑን ያስቆጠረው የሩሲያ የአየር ድብደባ ዋነኛ ኢላማ ያደረገው ከጽንፈኛው ቡድን ፈጽሞ ያልወገኑ የነጻነት ተዋጊዎችን ነው ሲሉ የመብት ተሟጋቾች ቡድኖችና የአማጽያኑ መሪዎች ሞስኮን እየወነጀሉ ነው። ይህ በእንዲህ እንዳለ ሞስኮ በሶሪያ መንግስት ተቃዋሚዎች ይዞታ ላይ ማነጣጠሩን አቁማ ኢላማዋን በጽንፈኛው ቡድን አይሲስ ላይ ብቻ ማድረግ አለባት ሲሉ የቱርኩ ፕሬዚዳንት ሩሲያን በመውቀስ ምዕራባውያኑ መሪዎች ተቀላቅለዋል። ፕሬዚዳንት ኤርዶጋን ከሀገሪቱ ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ በሰጡት በዚህ አስተያየት የሩሲያ የአየር ድብደባ ኢላማዎች እስካሁን በሃማ ሆምስና አለፖ ላይ ብቻ የተነጣጠሩ ነው ሲሉ አስረድተዋል። ሩሲያ ከሶሪያ ጋር የሚያዋስናት ድንበር ያለመኖሩን ጠቁሞ ለምን እንዲህ በሶሪያ ጉዳይ እንድትሳበች ግን መረዳት እፈልጋለሁ ነው ያሉት። የ911 ኪሎ ሜትሮች ርዝማኔ ያለው ድንበር እንጋራለንና ያሳስበኛል፣ እየሆነ ያለውም በእጅጉ አውኮኛል ብለዋል ፕሬዚዳንቱ። ሞስኮ በመቁሏ የአየር ድብደባዋ ኢላማ እስላማዊ ጽንፈኛ ቡድን ብቻ ነው ስትል ታስተባብላለች። የሩሲያ ጦር አውሮፕላኖች ባለፉት 72 ሰዓታት ውስጥ ብቻ ከ50 በላይ የእስላማዊውን ጽንፈኛ ቡድን ይዞታዎች መደብደባቸውን የተናገሩት የሩሲያው ጦር ሰራዊት ቃል አቀባይ አንድሬ ካርታፖሎቭ በትላንትና ዕለት በሰጡት አስተያየት ራካ አቅራቢያ የሚገኙ የአሸባሪውን ቡድን ከምድር በታች የጦር ማዘዣዎችና የጦር ማከማቻዎች ጭምር አጥቅተናል ብለዋል። ሁኔታው ይበልጥ አሳሳቢና አወዛጋቢነቱም እያየለ መምጣቱ ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አንድ ፍልስጤማዊ ትናንት ማምሻው ላይ ሁለት እስራኤላውያንን በስለት ወቅቶ ከገደለና ሌሎች ሁለት ማቁሰሉን ወይም ካቆሰለ በኋላ የእስራኤል ፖሊስ ወደ ኢየሩሳሌሟ ጥንታዊት ከተማ መባል ወደሚታወቀው አካባቢ መግቢያ መተላለፊያዎችን አግዷል። ለሁለት ቀናት የሚዘልቀው ይህ እገዳ በአካባቢው በሚኖሩና በሚሰሩ ፍልስጤማውያን እንቅስቃሴ ላይ ሁከት አይፈጥርም ወይም አያወቅም ብለዋል። በደቡብ ቻይና በደረሰ የመሬት ናዳ በርካታ ሺዎች ከቀያቸው መፈናቀላቸው ተገለጠ። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ ይኸው ነበር። መልካም ምሽት።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ። የምሽቱ የመስታወት አዘጋጅና አቅራቢ ሄኖክ ሰማግዜር ነኝ። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ ሰዎች በሚሰጠው ከፍተኛ የትምህርት ሥልጠና ተካፋይ የሆነ ኢትዮጵያዊ ይዘናል። በሌላው ዘገባችን ደግሞ በጉዲፈቻ ከኢትዮጵያ ወደ ዩናይትድ ስቴትስ የመጡ ኢትዮጵያውያንን ጉዳይ ይዘናል። በቅድሚያ ሙዚቃን ጋብዛችሁ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ታዋቂው ሃዋርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ ሰዎች የከፍተኛ ትምህርት ሥልጠና ይሰጣል። አባይ ይመር ከኢትዮጵያ የመጣ አሰልጣኝ ነው። ዘንድሮ አባይን ጨምሮ ከደቡብ አፍሪካና ላይቤሪያም ጭምር ሌሎች ተካፋዮች ተገኝተዋል። የኪስተፈስ ከፍተኛ የትምህርት ሥልጠና ፈንድ የእነዚህን ተማሪዎች ወጪ ይሸፍናል። የአሜሪካ ድምፁ የሐውሳ አገልግሎት ዘጋቢ ሶሎሞን ጃክ አባይም በቦስተን አግኝቶት አነጋግሮታል። ጥያቄዎቹን ወደ አማርኛ መልሰን ቀጥለን እናቀርበዋለን።
አባይ ይመር ወይም እዝራ እባላለሁ። ከኢትዮጵያ ነው የመጣሁት። አዲስ አበባ ዩኒቨርሲቲ ስራ ነበር። ከኢትዮጵያ ነው የመጣሁት። ወደዚህ የመጣሁት እንግዲህ ኢትዮጵያ ውስጥ በነበሩበት ጊዜ በተለያዩ ከአዲስ አበባ ዩኒቨርሲቲ ሁኜ የተለያዩ ቦታዎች ስራ ነበር። አዲስ አበባ ዩኒቨርሲቲ አስተምር ነበር። በኢንቫይሮንመንትና በዴቨሎፕመንት ላይ ሪሰርች ይሰራለሁ፣ አስተምራለሁ። እንዲሁም ደግሞ ከመንግስት መስሪያ ቤቶችም ለምሳሌ ከሚኒስትሮ ከግብርና ሚኒስቴር ጋር ከሳይንስና ቴክኖሎጂ ሚኒስትሮች ጋር በጋራ መተባበር አሰራ ነበር። የተለያዩ ፕሮጀክቶች አሉን። ኢትዮጵያን ካለችበት ወይም አሁን ከምታካሄደው የልማት አቅጣጫ በተሻለ መጠን ለመስራት በተሻለ መጠን ለመፋጠን እኛም የተሻለ አቅማችን ሪሰርች እንሰራለን፣ እንተባበራለን። በዚህ እየሰራሁ እንዳለ በአጋጣሚ ወደ ሃርቫርድ ይህ አፕሊኬሽን የሃርቫርድ ዩኒቨርሲቲ ውስጥ የማስተር ፕሮግራም ላይ አመለከትኩኝ። ይህን በሳመለክትም ምናልባት የሰራኋቸው ስራዎች ኢትዮጵያ ውስጥ በነበሩበት ጊዜ የሰራኋቸው ከመንግስት ጋር የሰራኋቸው ወይም ለኢትዮጵያ ሕዝብና መንግስት ያበረከቷቸው ጉዳዮች ጥሩ እይታ ስለነበራቸው ለዚህ ፌሎሺፕ ሰጡኝ። ወይም ፌሎሺፕ በመስጠት ሃርቫርድ ለአንድ አመት እንድቆይ ያለኝ ተሞክሮዎች ኢትዮጵያ ውስጥ የሰራኋቸውን በፐብሊክ ሰርቪስ ላይ በሰፋ መልኩ እንድማርና ከመምህራንም ከተማሪም ጋር የተሻለ ልምድ አግኝቼ ምናልባት በተሻለ መልኩ ደግሞ ሀገር እንዳገለግል ይሰጡኝ ስለሚመስለኝ ላበረከትኩትም ስራም እንደ እውቅና ሰጥተውት በተሻለ መልኩ እንድሰራ ስለሰጡኝ አይ ቲንክ ትልቅ ፕሮግራም ነው ያስባለሁ። ይሄ የማስተርስ ፕሮግራም ነው፣ ማስተርስ ፌሎሺፕ ነው። ማለትም ክላስ ትወስዳለህ። ከክላስ በተጨማሪም ግን ከአንተ ከተለያየ ሀገር የመጡ አሉ። ከመቶ ሀገሮች ላይ መጥተዋል። እነዚህ ሀገሮች ተወካዮች ተማሪዎች በተለያየ የመንግስት ስራ የሰሩ ነበራቸው፣ በተለያየ የፐብሊክ አገልግሎት የነበሩ ናቸው። ከእነዚህ አገልግሎት ከነበሩ ተማሪዎች ጋር አብረን እንማራለን፣ ልምድ እንለዋወጣለን፣ ሪሰርች እንሰራለን፣ ክላስ እንወስዳለን። ይሄ ማለት የሰራነውን ስራዎችን ሰፋ አድርጎ በሰፊ መልኮት እንድናያቸው፣ በተለያየ አቅጣጫ እንድናያቸው የሚያደርገን ፕሮግራም ነው።
የጥናት ጽሁፍህን እየጻፍክ ነው?
ሁሌ ጽሁፎች እንጽፋለን። የተለያዩ ክላሶቹ የተለያዩ ጽሁፎች አላቸው። በእያንዳንዱ ክላስ የተለያዩ ጽሁፎች እንጽፋለን። ያ ማለት የተማርነውን ሪፍሌክት እናደርጋለን። የተማርነውን ምን ያህል አንደርስታንድ እንዳደረግነው፣ ምን ያህል ለየሀገሮች በተለይ ለዴቨሎፒንግ ሀገሮች እንደ ኢትዮጵያ ላሉ ታዳጊ ሀገሮች ምን ያህል ተግባራዊ ሆነ የሚል ጥያቄ ስላለው ያን እንጽፋለን፣ እንወያያለን። እርስ በርሳችን ደግሞ አንዱ ለአንዱ ክሪቲክ እናደርጋለን። ስለዚህ ስንጽፍ እንማራለን፣ ክላስ ስንገባ እንማራለን፣ ሴሚናሮች ስንወስድ እንማራለን። ጽሁፉ የመማሪያው አንደኛውና ዋነኛው አካል ነው። ፕሮግራሙ ከዚህ ከቆየ በኋላ ወደ ሀገርም ወይም የትም ሀገር ይሆናል ይችላል 3 ዓመት ያህል የህዝብ አገልጋይ መሆን አለብን። ምክንያቱም ዋናው አላማው ምንድን ነው? የፕሮግራሙ አላማ ምንድን ነው? የህዝብ አገልግሎትን በተፋጠነ ሁኔታ መስጠት ነው። በጥራትና በብቃት መልኩ ማገልገል ነው። ስለዚህ ይህ ግሎባል ሲቲዝንሺፕ ላለበት የትም ሀገር ሆነ ግን ለፐብሊክ ሰርቪስ በተሻለ አገልግሎት በተሻለ ፍጥነት መስራት እንዳለበት ስለሚያሰጥም ተመልሰን 3 ዓመት ማገልገል አለብን፣ ሀገራችን ውስጥም ይሁን ሌላም ሀገር። እኔ በበኩሌ ግን ወደ ሀገር የተመልሽ 3 ዓመት ላይ በላይም አገለግላለሁ ብዬ እገምታለሁ።
የህዝብ አገልግሎትን እንዲሁም መልካም አስተዳደርን በኢትዮጵያ እንዴት ትመለከተዋለህ?
እንግዲህ የመልካም አስተዳደር ዋነኛው ኢሹ አቅም ነው። አቅም ደግሞ ማለት ትምህርት ነው። የተማረ ኃይል ሲኖር የተሻለ አቅም ይኖረዋል፣ የተሻለ አስተሳሰብ ይኖረዋል። የተለያዩ ሀሳቦች ይመጡለታል። እነዚያን ሀሳቦች የመጡለትን ሀሳቦች አስተባብሮ የተፋጠነና የተሻለ አገልግሎት ለህዝቡ ይሰጣል። እንደ ኢትዮጵያ ያሉ ገና በታዳጊ ያሉ ሀገሮች የተለያዩ ችግሮች አሉባቸው። ምንም ፍላጎታቸው እጅግ ሰፊ ቢሆንም ያላቸው አቅም የህዝቡን አገልግሎት በተፋጠነ መልኩ ላይሰጥ ይችላል። ስለዚህ እንደዚህ አግሪጎችም እንደሚያገለግሉት እንደዚህ ያሉ ፕሮግራሞችም እንደሚያገለግሉት አቅሙን ይገነባል። አቅሙን ይገነቡና የተሻለ ሰርቪስ እንድትሰጥ ያደርጋል። ለምሳሌ ኢትዮጵያ ውስጥ ስንመለከት ኢትዮጵያ እንደ አንድ ተመክሮ ወይ ምን የሰለመጣውበት ኢትዮጵያን بنመለከት ምን አለ በመንግስት በኩል የሚሰጠው ሰርቪስ ለህዝቡ የሚሰጠው ሰርቪስ ያን ያክል እጅግ ሊያረካ ነው የሚባል አይደለም። ብዙ መስራት አለበት። ተቋም መስራት አለበት። የሰዎች ኃይል አቅም መገንባት አለበት። የሰው ኃይል አቅም ሲገነባ የተቋም ኃይል ይገነባል። የተቋም ኃይል ሲገነባ የተሻለ አገልግሎት ይሰጣል። ስለዚህ እንደዚህ ያለ ፕሮግራሞች እንደ ኢትዮጵያ ላሉ ይሄን አገልግሎት ለመስጠት ለሚመኩ ሀገሮች እጅግ ጠቃሚና እጅግ አብረታች ነው። ትልቅም ሚና አለው ብዬ ገምታለሁ። ምክንያቱም በሰዎች ላይ አቅም ትገነባለች። እነዛ ሰዎች ተቋም ይገነባሉ። እነዛ ተቋሞች የተሻለ የህዝብ አገልግሎት ይሰጣሉ።
ወደፊት ለህዝባዊና መንግስታዊ አገልግሎቶች በመታበረከተው አስተዋጽኦ እዚህ በሃርቫርድ ዩኒቨርሲቲ የነበረ ልምድ እንዴት ይረዳሃል?
እንግዲህ ወደ ሀገሬ ተመልሼ የህዝብ አገልጋይ ሲሆን ለመሆን የሚያስለኝን አቅም በተሻለ መልኩ አገኛለሁ ብዬ ገምታለሁ። እንዴት ነው ማገኘው? እዚህ እንግዲህ ከመቶ በላይ ሀገሮች ተማሪዎች አሉ፣ ወይም ከመቶ ሀገር በላይ ያሉ ፌሎዎች አሉ፣ በተለያየ ፌሎሺፕ ላይ ያሉ ግን ከመቶ ሀገር በላይ የመጡ ተማሪዎች አሉ። ከነሱ ልምድ እንማራለን። ከነሱ ልምድ ስንማር በነሱ ሀገር ያነ ሰርቪስ ያነ ፐብሊክ ሰርቪስ እንዴት ይሰጥ እንደነበር፣ እኛ ጋር ለምን አልተሰጠም፣ እነሱ ለምን በተፋጠነ ሰጡት፣ እነሱ ለምን ምን ይቀራቸዋል፣ ከኛስ ምን ይቀርናል ብለን እንማራለን። ስለዚህ የተሻለ አቅም ይኖረና ማለት ከትምህርቱን ብቻ ሳይሆን ከኛ ጋር ካሉ ተማሪዎችም ከኛ ጋር ካሉ አስተማሪዎችም ልምድ እንቀያየራለን። ክላስ ትምህርት እንወስዳለን፣ ሪሰርች እናደርጋለን። ይሄ ነገር ምን ያደርጋል? አቅምሽን እጅግ ያበረታዋል። አቅምሽን እጅግ ፈጠን ያደርጋል። የተሻለ አገልግሎት ለመስጠት በተሻለ ደረጃ እንድትሆን ያደርጋል። ስለዚህ ክላስ እንማራለን፣ እርስ በርስ ኤክስፒሪያንስ ልምድ እናወጣለን፣ ሪሰርች እናደርጋለን። ይሄ አቅምን ይፈጥርና የተሻለ አገልግሎት የተሻለ ፍጥነት ለመስጠት እድሉ ይኖርሻል፣ ወይም ብቃቱ ይኖርሻል ማለት ነው።
እስቲ ኢትዮጵያ ውስጥ የሰራቸውን ስራዎች አስረዳን።
እንግዲህ ኢትዮጵያ ውስጥ በነበርሁበት ጊዜ የተለያዩ ፕሮጀክቶችን ሰራ ነበር። ከተለያዩ ፕሮጀክቶች አንደኛው ፕሮጀክት ለምሳሌ ሞባይል ስልኮችን ለገበሬዎች እንዴት ማዳረስ ይችላል ሳይሆን ለገበሬዎች ይሄ ሞባይል ስልኮች የገበሬዎችን የምርታማነት አቅም በምን መልኩ ይጨምራል። ምክንያቱም ቴክኖሎጂ እንደ ኢትዮጵያ ሀገር ስንመለከት 85% የሚሆነው በግብርና የተሰማራ ነው። 85% የሆነው ሌበር ደግሞ ገበሬ ነው። ይሄን ገበሬ ሞደርን ካደረግነው ኢኮኖሚያችንን ማሻገር አንችልም። ይሄን ገበሬ ደግሞ ሞደርን የምናደርገው ዘመናዊ ነገሮች እንጠቀም ነው። ከዘመናዊ ነገሮች አንዱ ደግሞ ዘመናዊ አሰራሮች አንዱ ደግሞ ሞባይል ነው። ሞባይል ስልክ ለእያንዳንዱ ገበሬ ቢያገኝ ወይ ሞባይል ስልክ ለእያንዳንዱ ገበሬ ተጠቃሚ ቢሆን ምርታማነቱ ይጨምራል። ምርታማነቱ እንዴት ይጨምረው? መረጃዎችን በወቅቱ ያገኛል። ከገበያ የሚመጡ መረጃዎችን ያገኛል። ከመንግስት የሚመጡ መረጃዎችን ያገኛል። ከገበሬዎች የሚመጣ መረጃዎችን ያገኛል። ስለዚህ እውቀት ምንድነው? መማማር ነው። ለምሳሌ አንዱ ገበሬ በቆሎ ማምረት ላይ ጎበዝ ሊሆን ይችላል። አንደኛው ገበሬ ደግሞ ጤፍ ማምረት ላይ ጎበዝ ሊሆን ይችላል። የሁለቱ እውቀት ሲገናኙ፣ ልምዳቸውን ሲቀያየሩ የተሻለ እውቀት ያገኛል፣ አዲስ እውቀት ያገኛል። ይሄን እንዲያደርግ ነው የነበረው የሞባይል በሞባይል ላይ ሲሰራ የነበረው ፕሮጀክት ይሄን የሚያፋጥን ገበሬው መረጃ የገበያ መረጃ በፍጥነት ያገኛል። ገበሬው የመንግስት መረጃዎችን በፍጥነት ያገኛል። ገበሬው ከገበሬው ጋር ልምድ ይቀያየራል። ለምን ያደርጋል ማለት ነው? ገበሬዎችን ዘመናዊ ያደርጋል ማለት ነው። ዘመናዊ ገበሬ ካለች ምርታማነቱ ይጨምራል። ምርታማነቱ ከጨመረ ገቢው ይጨምራል ማለት ነው። ገቢው ከጨመረ የገበሬው ፍላጎት እጅግ ሰፊ ይሆናል። በዚህ አኳያ ድህነትን ማስወገድ ይቻላልሽ እንል ማለት ነው። ከዚህ ተጨማሪ ለምሳሌ እንሰራ ነበር በኢኖቬሽን ላይ ከኢትዮጵያ ከሳይንስና ቴክኖሎጂ ሚኒስቴር ጋር በኢኖቬሽን ላይ እንሰራ ነበር። ኢኖቬሽንና ቴክኖሎጂ እንሰራ የነበረው ምንድነው? የተለያዩ ወጣቶችን በጋራ በማንጣት ወጣቶቹ በጋራ ይመጡና ሀሳባቸውን ሼር እንዲያደርጉ፣ አዲስ ሀሳብ ሼር ሲያደርጉ የተሻለ ቴክኖሎጂ እንዲፈጥሩ፣ የተሻለ ቴክኖሎጂ በፈጠሩበት ጊዜ ወጣቶች አዲስ ኢኮኖሚ ይኖራል ማለት ነው። አዲስ የኢኮኖሚ ግንባታ ይኖራል። ያ ኢኮኖሚ ደግሞ አዲስ ስራ ይፈጥራል። ስራ ይፈጥርልሻል፣ ኢኮኖሚ ትፈጥራለች፣ ኢኮኖሚ ስራ ይፈጥርልሻል። ስራው ገቢ ያመጣልሻል። ገቢው ግለሰቡን ብቻ ሳይሆን አጠቃላይ ቤተሰቦቹን ኢኮኖሚ ሁኔታ ከፍ ያደርጋል፣ ከድህነት ያወጣል ማለት ነው።
እነዚህን ስራዎች ስታከናውን የገጠሙ ፈተናዎች ምንድን ናቸው?
በዋነኛነት ሀገሮች የሚያድጉት ስንመለከታቸው ቴክኖሎጂ ነው የሚያሳድጋቸው። ቴክኖሎጂ ካልተጠቀሙ አታድጊ። ቴክኖሎጂ ምን እንደሚያደርገው ማለት ነው የሀገሪቱን የሌበር ፓወር የሀገሪቱን የሌበር ፎርስ ፕሮዳክቲቪቲውን ይጨምራል። ፕሮዳክቲቪቲውን ምርታማነቱን ይጨምራል። ስለዚህ በቴክኖሎጂ ምርታማነቱን ካልተጨመረ ለውጥ አታመጭም ማለት ነው። ስለዚህ እምሰራቸው ቴክኖሎጂዎች የሀገሩን ዋነኛው ባይንዲንግ ዋነኛው ችግር ሊፈቱ የሚችሉ አለባቸው። እንደ ኢትዮጵያ ያሉ ሀገሮች ዋነኛው ችግራቸው ደግሞ የሚነሳው ዋነኛው የገቢ ምንጫቸው ምንድነው? ዋነኛው የኢኮኖሚያቸው መሰረት ምንድነው? እንደ ኢትዮጵያ ያሉ ሀገሮች የኢኮኖሚያቸው መሰረት ግብርና ነው። ስለዚህ ግብርናውን ቴክኖሎጂ ካልታቀፈ፣ ግብርናው ዘመናዊ ካልሆነ የዋነኛው የኢኮኖሚ እንቅስቃሴ የተገታ ነው ይሆናል። ኢኮኖሚውን ከተገታ ከተቀየደበት ወደፊት ለማንቀሳቀስ አዳዲስ ዘመናዊ አሰራሮችን አዳዲስ ዘመናዊ ስልቶችን መጠቀም አለብን። ከነዚህ አዳዲስ ዘመናዊ ስልቶችና አሰራሮች አንደኛው ለዛ ለሚሆን የሚችል ቴክኖሎጂ መጠቀም፣ ለዛ ለሚሆን የሚችል ኢኖቬሽን አይዲያዎችን መጠቀም። ስለዚህ ኢኖቬሽንና ቴክኖሎጂ ለግብርናው ግብርናው ካለበት እንዲንቀሳቀስ ያደርጋል። ግብርናው ሲንቀሳቀስ ከግብርናው ጋር ተያያዥ የሆኑ ኢኮኖሚዎች ይፈጠራሉ። ለምሳሌ ግብርናው ባደገ ቁጥር ከግብርናው ጋር የተያያዙ አግሮ ቢዝነስ ቫልዩ ቼኖች ይፈጠራሉ። እነዚህ አግሮ ቢዝነስ ቫልዩ ቼኖች ማኑፋክቸሪንግን ይፈጠራሉ። ስለዚህ ግብርናው ምን እየሆነ መጣ ማለት ነው? ግብርናው እየመራ ግን ቫልዩ ቼኑ ሲፈጠር ለማኑፋክቸሪንግ ለቫልዩ ቼኖች በር እየከፈተ ይመጣል። በር እየከፈተ ሲመጣ ዘን እነዚህ ቫልዩ ቼኖችና ማኑፋክቸሮች መሪነቱን እየወሰደ ግብርናው ግን እየቀነሰ ይመጣል። ስለዚህ ግብርናው ዝሮ ዝሮ መሪነቱን ለቫልዩ ቼኑና ለኢን ማኑፋክቸሪንግ ለኢንዱስትሪዎች እያስረከበ ይመጣል። እንደዛ እንዲያስረክብ ለማድረግ ግን ግብርናው መንቀሳቀስ አለበት። ግብርናው መራመድ አለበት። ሲራመድ ከሱ ጋር የሚፈጡ ነገሮች ከሱ ጋር ተያይዘው የሚመጡ ነገሮች ኢንዱስትሪዎችና ቫልዩ ቼኖች ኃላፊነቱን እየወሰዱ የግብርናው ድርሻ እየቀነሰ የኢንዱስትሪውና የቫልዩ ቼኖች ድርሻ ግን ከፍ እያለ ይሄዳል። ይሄ ነው በዓለም ታሪክ የሚያሳየን ነው። በሀገራችን ማድረግ ያለብን ነው። ይሄን ይመስለኛል። ይሄን ለማድረግም አይ ቲንክ በሀገር ውስጥ የተጀመሩ እንቅስቃሴዎች አሉ፣ የተጀመሩ ስራዎች አሉ። እነዚህን በበለጠ መግፋት ነው የሚያስፈልገው።
የምታከለው ነገር ይኖርሃል?
እኔ ያለሁበት ለምሳሌ አሁን ትምህርት ሃርቫርድ ምንድን የሚያደርገው በዓለም ላይ ያሉ ቤስት ሀሳብ ያለባቸውን በዓለም ያሉ ብራይት ሰዎችን ወደዚህ ሰብስቦ ያመጣል፣ በጋራ ያመጣል። ለምሳሌ አሁን አሜሪካን ብንመለከት ቦስተን፣ ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ ቢግ ሲቲ ናቸው። ለምንድን ነው እነዚህ ቢግ ሲቲ የሆኑ ትልቅ ከተሞች ናቸው? ለምን ትልቅ ከተሞች የሆኑት? የተለያዩ ሀሳቦች አዳዲስ ሀሳብ ያለ ሰዎች በጋራ የመጡበት ነው። እነዚህ ሀሳቦች በጋራ ያሉበት ነው። እነዚህ ከተሞች እጅግ ያደጉ ናቸው። ለምንድን ነው ከተሞች ያደጉት? በሀሳብ ነው። አዳዲስ ሀሳቦች አሉ፣ አዳዲስ ቴክኖሎጂዎች አሉ። አንዱ ሀሳብ ይዞ ይመጣል፣ ሌላ ሀሳብ ይመጣል። የሁለቱ ሀሳብ ሲገኝ ሌላ አዲስ ይገኛል፣ ሌላ አዲስ ይመነጫል፣ ሌላ አዲስ ሀሳብ ይመነጫል። እነዚህ ሀሳቦች ወደ ተግባር ይቀየራሉ። እነዚህ ሀሳቦች ቴክኖሎጂ ያመጣሉ። እነዚህ ሀሳቦች ኢኖቬሽን ይፈጥራሉ። ኢኖቬሽኖቹ ቴክኖሎጂዎቹ ኢኮኖሚ ይፈጥራሉ፣ ስራ ይፈጥራሉ። ዘን የሀገሪቱን ኢኮኖሚ ብድግ ያደርጉታል። እንደ አፍሪካ ያሉ ሀገሮች ለምሳሌ ኢኖቬሽን ብዙም የለም፣ ቴክኖሎጂ ብዙም የለም። ለምንድን ነው? የተማረ ሀይ ሰው እጅግ የለም። የተማረ ሀይ ሰው በሌለበት ጊዜ ሀሳቡ አንድ አይነት የሚሆን ተደጋጋሚ ሀሳብ ነው የሚሆን። አዲስ ሀሳብ አይመጣ። አዲስ ሀሳብ ስለማይመጣ ኢኮኖሚ ባለበት ይሆናል። ምክንያቱም አዲስ ሀሳብ እንዲመጣ ሰው ሀሳብ ካለበት ሰው ጋር መገናኘት አለበት። ሰው አዲስ ሀሳብ ካለበት ጋር አብሮ መገናኘት አለበት፣ መነጋገር አለበት፣ መተባበር አለበት። ያ ሲሆን ነው ኢኖቬሽን ቴክኖሎጂ የሚመጣው። እነዚህ አዳዲስ ሀሳቦች አዳዲስ አሰራር ያመጣሉ፣ አዳዲስ ኢንስቲትዩሽን ይፈጥራሉ፣ አዳዲስ ልማቶች ይፈጥራሉ። እነዚህ አዳዲስ ልማቶችና አዳዲስ ሀሳቦች አዳዲስ የኢኮኖሚውን ዘርፍ እያሰፉት የኢኮኖሚውን ዘርፍ ዳይቨርሲፋይድ እያደረጉት ይመጣሉ። ስለዚህ እንደነዚህ ያሉ ፕሮግራሞች ለታዳጊ ሀገሮች መኖራቸው ታዳጊ ሀገሮችን ካሉበት እንዲንቀሳቀሱ ያደርጋሉ። እና በዚህ ለማለት እንፈልገው እንደዚህ ያሉ ፌሎሺፖች ለታዳጊ ሀገሮች ሰፋ ባለመልኩ ቢሄዱ ሰፋ ባለመልኩ ቢቀርቡ የታዳጊ ሀገሮችን እንቅስቃሴ ከመደገፍ አኳያ ትልቅ ድርሻ ይኖረዋል። ለምንድን ነው? ከዚህ ሀሳብ ይዘው ይሄዳሉ፣ ከዚህ አዳዲስ አሰራር ይዘው ይሄዳሉ፣ ከዚህ አዳዲስ ልምድ ይዘው ይሄዳሉ። እነዚህ ያገኛቸው ልምዶችና አሰራሮች በሀገራቸው ላይ እንዲተገብሩ ማድረግ የሀገራቸውን እንቅስቃሴ ኢኮኖሚ እንቅስቃሴ ከመደገፍ አኳያ ትልቅ ሚና አላቸው ብዬ እገምታለሁ።
አጋጣሚ እንደዛሬ አየኋ
ወደ ተከታዩ ዘገባችን ስናልፍ ከኢትዮጵያ በጉዲፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ሕፃናት የሚገጥሟቸው ፈተናዎች በርካታ እንደሆኑ ይታወቃል። በአንጻሩ ደግሞ በፍቅር አድገው ለትልቅ ደረጃ የደረሱም እጅግ በጣም ብዙ ናቸው። ታዲያ እነዚህ ሕፃናት በአዲስ ሀገር አዲስ ባህልና ቋንቋ ፈተናውን ለማለፍ የሚያደርጉት ጥረት ወይ ያበረታቸዋል፣ አንዳንዴ ደግሞ ስሜታቸውንና ኑሯቸውን ይሰብራል። የምሽቱ የመስታወት እንግዶች በጉዲፈቻ ያደጉና በማደግ ላይ ያሉ ኢትዮጵያውያን ይሆናሉ። ታዋቂው አሜሪካዊ ጋዜጠኛ ዳን ራደር በጉዲፈቻ ወደ ዩናይትድ ስቴትስ የሚመጡ ሕፃናት የሚገጥሟቸውን ፈተናዎች Unwanted in America በሚል ተከታታይ ጥናታዊ ዘገባ ለዓለም አስደምጧል። በዚህ ዘገባ ከቀረቡ በርካታ ኢትዮጵያውያን መካከል ታዲያ ጥቂቶቹን በስቱዲዮ ከወራት በፊት ጋብዘናቸው ነበር። ዝግጅቱን ደግመን እናቀርባለን። ለምን ትቀሪያለሽ? ልቤ አንቺን ተርቦ አይኔ የናፈቀሽ።
I'm Addie Steinoff. I'm against disruption. I came to America 2008. I lived with my first family at Columbus, Ohio.
Addie Steinoff ባላለሁ ከቤት ማፈናቀልን አልደግፍም። ወደ አሜሪካ የመጣሁት በ2000 ዓመተ ምህረት ነው። ከወላጅ ቤተሰቦቼ ቤት ማለትም የጉዲፈቻ ኃላፊነታቸውን ካልተወጡት ቤተሰቦቼ ጋር በኮሎምበስ ኦሃዮ ኖር ነበር። አሁን የምኖረው ከአዲሶቹ የጉዲፈቻ ቤተሰቦቼ ጋር በዊስከንሰን ነው።
ለምን ተቀራለሽ? ለቢያንችን ተርቦን አይኔ የናፈቀሽ የፈረሱን አዶከና አየቁት የፈረሱን አዶከና አየቁት ኮቴውን ሰማሁት ሰማሁት ለካስ ይዞሽ ሄዷል ወይኔ እንደፈራሁት።
ስሜ በላይነሽ ሄን እባላለሁ። የመጣሁት 2002 ላይ ነው ከኢትዮጵያ ሲያት ዋሽንግተን ነው የኖርኩት። 8 አመት የነበረ ስመጣና ተወንድሜና ታህቴ ጋር ነው የመጣሁት።
My name is Samuel Hain. I live in Washington, Seattle. I came in 2007 with me and my brother, adopted brother.
ስሜ ሳሙኤል ሄን ይባላል። የምኖረው በዋሽንግተን ሲያትል ነው። ከኢትዮጵያ የመጣሁት በ1999 ዓመተ ምህረት ከአንድ ሌላ የጉዲፈቻ ወንድሜ ጋር ነው።
I'm Maureen Flatley. I'm a political consultant that specializes in child welfare and adoption and
I'm Maureen Flatley ይባላለሁ። የፖለቲካ አማካሪ ነኝ። በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ሰራለሁ።
They adopted me first and they gave me away to someone else.
መጀመሪያ በልጅነት ከተቀበሉኝ በኋላ ትንሽ ቆይተው ለሌላ ቤተሰብ አሳልፈው ሰጡኝ። ከአንድ ቤተሰብ ወደ ሌላ ቤተሰብ በመሰጠቴ ነው አስቀድሜ ተፈናቀልኩ ያልኩት።
When I came to America I was 11 and the house really in the beginning the house was very welcoming and full of love.
ወደ አሜሪካ ስመጣ 11 አመቴ ነበር። መጀመሪያ ስመጣ በጥሩ የቤተሰብ ፍቅር ነበር የተቀበሉኝ። ከተወሰኑ ወራቶች በኋላ ግን ሁሉም ነገር እየተቀየረ መጣ። እንደናቴ የነበረችው አብረን መኖር በጀመርንበት ሰሞን ለሁሉም በቤቱ ለሚኖሩ ልጆች የነበራት ፍቅር ኩል ነበር። ጊዜ በቆየ ቁጥር ግን ያንን ፍቅር ለማሳየት አልቻለችም። በፍጹም የተለየች ሰው ሆነች።
If I say something that she doesn't like she will spank she will
ለምሳሌ እሷን የማያስደስት ንግግር ሳላስበው እንኳን ከተናገርኩ ትደበድበኝ ነበር። ከሱም ባለፈ የትም እንዳልሄድ ለቅጣት ቤት ውስጥ ለወራቶች ታስቀምጠኝ ነበር።
Experience was the same as Addie's, you know. The first few months was a great opportunity, you know. I had a lot of hopes, you know. America was like, you know, the promised land that we
የኔ ኑሮም እንደ አዲ አይነት ነው። የመጀመሪያዎቹ ጥቂት ወራት ጥሩ ነበሩ። እኔም ተስፋ ነበረኝ። አሜሪካ እንደ ተነገረን ሁሉ የመልካም ነገሮች መገኛ፣ ብዙ አዳዲስ ነገሮችም አየን በእውነቱ። ከዛ ነገሮች ቀስ በቀስ መለወጥ ጀመሩ። ወደ ሀገራቸው ካመጡን በኋላ ወነተኛ ማንነታቸውን ማውጣት ጀመሩ። ይደበድቡን ጀመር። ላላደረኩት ነገር ሁሉ በጥፋተኝነት ይጠረጥሩን ጀመር። ሰርቀሃል እንዲህ አርጋሃል እንደዚያ አድርጋሃል ይሉኝ ነበር
And I started getting stressed and I just was not having a great time here even though I did good in school
መጨነቅ ጀመርኩ ፈጽሞ አልተመቸኝም ነበር በቃ በትምህርቴ ላይ ለማተኮር ወስኜ ሐሳቤን እዛ ላይ አደረኩ አሳዳጊ እናቴ መምህር ናት እና ያው ከትምህርት ቤት ስመጣ ድብደባና በደሉ ይከተል ነበር
It was very difficult cuz we took care of ourselves even though they provided the food and the you know the stuff that we needed they weren't there
በጣም አስቸጋሪ ነበር ያው የምንበላውን አስቤዛ ቢሸምቱም እርስ በርስ እየተሸነጋገልን ነበር የምንኖረው የወላጅነት ኃላፊነታቸውንም አይወጡም ወይ ስራ ይሄዳሉ ወይ ደግሞ ክፍላቸውን ዘግተው ይቀመጣሉ ኑሯችን የሚመስለው በአንድ አነስ ያለ የመጠለያ ስፍራ የምንኖር እንጂ እንደ ቤተሰብ እንኳን ነበርም
ባላለሁ የመጣሁት 2002 ላይ ነው ከኢትዮጵያ ሲያት ዋሽንግተን ነው ኖርኩት 8 አመት የነበረ ስመጣና ተወንድሜና ታህቴ ጋር ነው የመጣሁት እኔ ገና ስመጣ ከኢትዮጵያ ተድረጀት 12 ልጆች ነበሩ ዛ ገና ስንመጣ looked fun ደስ የሚል በፋሚሊ ምናምን ነው ግን ስትኖር ምናምን ሁሉ ነገር የተለወጠ ምናምን ይመጣል እና ብዙ ታለች መምታት ሲባል ስፔንኪን ሳይሆን እኔን በብዛ አልጋ ላይ ታደረግኝና እንዳልተነፍስ ታደረግና እንትን ታስቀምጥብኝ ነበር ፔሎ እና በጣም ትጎዳኝ ነበረ ወንድሜ አበበ ሄን ነው እና ባላረገው ነገር ክለምን አይሲዛው አሁን ሜዳ ላይ ነው የሚያደረውና እህቴ እንደ እናቴ ነበር ማያት እኔ እናትና አባቴን አላቃቸውም ሁለት ያለው ነበር የሞቱትና እህቴ እንደ እናቴ ነበር ማያት እህቴና ወንድሞቼን ሌላ ሰው እነሱ ናቸው እናትና አባቴን ተነሱ አሳልፌ ተነነጮች ማለቴ እና ለእኔ በጣም ወንድሞቼን ነው የምሰማው እህቴና ወንድሞቼን እነሱ ናቸው ያሳደጉኝና እሷን እንደ እናቴ ስላላየዋት ከዛ አላቃትም ነጭ ስለሆነች ብቻ ሳይሆን ብዙ ነገር አለ እና ሁላችንም አንድ ላይ መሆን አለብን ተቴና ተወንድሜ መለያየት አልፈልግም እና እነሱ ባይኖሩኝ ምን እንደማደርግ አላቅም በዚህ
ገና በማለዳ ገና በጠዋት ገና
በኢትዮጵያ ኮሚኒቲ በብዛት ያቃሉ የኢትዮጵያ ኮሚኒቲ ምናምን ሰምተውታል አይተውታል ግን ለኢትዮጵያ ህዝብ ብቻ አይደለም እኛ ይሄን እንሰራ ሁሉም እንዲያውቁ አወይ እንዲያርጉ ስለ ኢትዮጵያ ብቻ ሳይሆን ስለ ሌሎችም ለሌሎች አገር አዳፕት እንደሚደረጉና እኛ አሻንጉሊት አይደለንም እንተናለያያውጡ ምናምን ይሸጥ እንደ ለነሱ ቢዝነስ ነገር ነው እኛ እና ስለ ልጆች አይጭ ምንም ጉዳይ እንተና ያለውቸው they don't care for the ልጆችም ና እኔ አሁን እንትን የአሜሪካን ሲቲዝን ይሁን የኢትዮጵያ ሲቲዝን ይሁን አላቅም ከዚህ ስንመጣ ፔፐራችንን ኢትዮጵያ አልጨረሰችም እና እዚህ አሁን 18 ስንሆን ታባረንና አሁን እኔ ሁለት ጊዜ ሄጄ I tried to get my paper to immigrants so they deny አረጉኝ ከዛ ያቁም አንደውንኩኝ ምናምን ቴት እንደመጣውኝና እኔ ስነግራቸው አዳፕትድ ሆኜ ነው ምናምን የመጣሁት ምናምን ስላቸው ለምን አዳፕትድ ቤተሰቦቻቸው ቤተሰቦቼ ይዘሽ ነው ይሉኛል እኔ ደግሞ I don't have ቤተሰቦቼ I have restraining order against them ተነሱ ጋር አንኖርም እና እንትን 13 እንትን 16 ይያለውኝ ኮርት ነው ያስተዛብ እንትን ያባረረኝ ተቤታው ጣኝ
ለምን ከሰውሽ ነው ቤተሰቦችሽ ከሰሱሽ
ነው ከሰውን ሳይሆን
abusive ነበር እና እኔ አልተስማማንም እና ያ ፋስተር ኬር ከተቱኝ ለትንሽ ጊዜ ለፋስተር ቤት ውስጥ ገብቼ ነበር እና ተዛ ተቤት ሮጥ ነበር እና ሆምሌስ ሰርተ ከተቱኝ እና መጨረሻ ላይ ኮርቴጄ እኔ ተህቴ ጋር መኖር ነው የምፈልገው የህቴ የደሜ እጥነት እና ኮርቱ ለህት ተህቴ ጋር መኖር ትችላለህ ምናምን ብሎ ተህቴ ጋር መኖር ጀመርኩ እህቴ she's እንደ እናቴ ነች she's my best friend እናቴ
ትምህርትሽን ጨርሰሻል አሁን ምንድን ነው የምትሰሪው
ስራ እየፈለኩኝ ነው እና ዴክ እንትን I do babysitting አደርጋለሁ በብዛት
ሲያትል አካባቢ
ሲያትል ውስጥ
ወንድምሽ አሁንም ውጪ ነው ያለው
ብስታን ውጪ ነው ያለው
አዎ በሱ የሆነው በዶክመንታሪው እንደተመለከት ነው እንግዲህ እድሜው ገና 18 ዓመት ሳይሆነው እድሜውን ጨምረው ክስ ከሰውት ክሱንም በአግባቡ ሳይረዳና ጠበቃ ሳያገኝ በዛ የተነሳ እስር ቤት እንዲታሰር አድርገው ከዛ ከእስር ቤት በወጣ ጊዜ እዚህ ሀገር ደግሞ ታስሮ የወጣ ሰው ስራ ማግኘት ከባድ ነው ከቤትም አባረሩት አይደለም
አዎ
ሌሎች ልጆች አሉ እነዛ ቤተሰቦች ጋር
አዎ 9 ልጆች እዛ ቢኖሩ ነው
አሁን የቀሩ
ውስጥ አሉ
ትንንሾች ናቸው
ትናንሾች ናቸው አንዷ የትንሹ ሻሚ የእህቱ ነች የደም እህቱ እና እሷን ኪዋን እንትን ማዋራት ምናምን ይፈልጋል እና ሴትዮቷ ልጆቹ ተወጣን በኋላ ሌሎች ቤት ያሉትን እንድናዋራ ወር እንድናያቸው አትፈቅድልንም
እህቱንም እንድታይ አትፈቅድለትም ለሳሙኤል
አላያትም ለስድስት ዓመት ምናምን That shouldn't be happening again.
Flatley. I'm a political consultant that specializes in child welfare and adoption.
Maureen Flatley ይባላለሁ። የፖለቲካ አማካሪ ነኝ። በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ሰራለሁ።
The US Congress has to some extent fixed the problem of citizenship for adopted kids, but we have some technical issues that need to be addressed.
የዩናይትድ ስቴትስ ኮንግረስ የጉዲፈቻ ልጆችን ዜግነት አስመልክቶ የህግ ማሻሻያ ሊያደርግ ይገባዋል። በዚህ ረገድ የተወሰኑ የቴክኒክ ክፍተቶች ይታያሉ። ሌላኛው ጉዳይ ደግሞ ቋንቋ ነው። ለምሳሌ ህጻናት ወደ አሜሪካ ሲመጡ የጉዲፈቻ ቤተሰቦቻቸው ስማቸውን ይቀይሩና በእንግሊዘኛ ያነጋግሯቸዋል። ህጻናቱ ግራ ይጋባሉ። ቋንቋውን ስለማይረዱ ቢነግሯቸውም አይሰሙ። አዳዲሶቹ እናትና አባቶች ደግሞ በሁኔታው በእጅጉ መበሳጨት ይጀምራሉ። ለኮንግረስ ያቀረብነው አንድ ምክር የማህበረሰብ ሰራተኞች በጉዲፈቻ የሚያድጉ ህጻናት ወዳሉበት ቤት ሲሄዱ የህጻናቱን ቋንቋ የሚናገር ሰው አብሯቸው ሊኖር ይገባል። ጥቃት የሚደርስባቸው ከሆነ በቋንቋቸው ዘንተው መናገር እንዲችሉ ይረዳል።
When you're in Ethiopia and see that, you're thinking, oh, you know, when you finally come here, you're like, oh, I'm a citizen, you know? You're like, I'm finally done. But when you get here and you don't ask your parents about, you know, the paperwork and all that, and later on, and when you turn 18, you find out, you know, you don't have paperwork, you're not legalized.
እዚህ ሁላችንም በጉዲፈቻ ስንመጣ የአሜሪካ ዜጋ ነን ወይም ደግሞ የመኖሪያ ፈቃዱ አልቋል ብለን እናስብ ነበር። ቤተሰቦቻችንን ለረጅም ጊዜ ምንም አልጠየቅናቸውም። በተቃራኒው 18 ዓመት ሲሞላን የአሜሪካ ዜጋ መሆናችንን ወይም አለመሆናችንን በዚህ በአሜሪካ በህጋዊ መንገድ ለመኖር የሚያስችለን ወረቀት በምንጠይቅበት ወቅት ወረቀቱ ጠፋብን ወይም ሌላ ሰበብ ይሰጡናል። በዚያ ጊዜ ጠበቃ መያዝ እንዳለብን ወይም ለጠበቃው የሚከፈለው ገንዘብ የሚመለከተው የህግ አካልስ ማን ነው እያልን ማሰብና መጨነቅ እንጀምራለን። ስራ ለመጀመርም ሆነ ወደ ኢትዮጵያ ተመልሰን ቤተሰቦቻችንን ለማየት ፓስፖርትና ህጋዊ የመኖሪያ ፈቃድ አስፈልጊ ነው። እኛ ግን ምንም አይነት ህጋዊ ወረቀት የለንም።
I speak a different language when we first come here. So we have to have programs where the community of the person they're adopted from, you know, like an Ethiopian community, you know.
ስንመጣ ከምንናገረው ቋንቋ ጀምሮ የሚረዳን። ለምሳሌ እንደ ኢትዮጵያ ማህበረሰብ የማንኛውም ሀገር ቢሆን ስለ አሜሪካ ህይወት በግልጽ የሚነግሩን አማካሪዎች ያስፈልጉን ነበር። ከአንድ ባህል ወደ ሌላ ባህል መሸጋገር ቀላል ነገር አይደለም።
I have a message for the Ethiopian community. You know, I work on all kinds of cases involving this scenario, and so different countries that become involved for various reasons. And I have to say that in my experience, the Ethiopian community in the United States has really started to step up for these kids. They have embraced them. I told these children
ለኢትዮጵያ ማህበረሰብ ለማስተላለፍ የምሻው መልእክት አለኝ። በጉዲፈቻ ዙሪያ በበርካታ ሀገር ዜጎች ኔታ ብዙ ሰርቻለሁ። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን እነዚህ ልጆችን ለማገዝና ሁኔታቸውን ለመረዳት እየጣሩ ነው። በጉዲፈቻ ለመጡ ተጻናት የምነግራቸው በርካታ ሺ በርካታ ሚሊየን የክርስትና እናትና አባቶች እንዳላቸው ነው።
I didn't even know there was Ethiopian community in Seattle or in different places, you know. And I found out when I turned 18 because of friends of mine that, you know, through my sisters.
18 ዓመት እስኪሞላኝ ድረስ የኢትዮጵያ ማህበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በህቶቼ ጓደኞች አማካይነት ቢዘገይም እኔ ላገኛቸው ይያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር።
እና I wish Ethiopian community was more involved in the kids. እኔ ኢትዮጵያ ስለሆኑ ይረዱኛል ነገና እንጂ ያሰብኩት ተነጮች ይልቅ ግን they don't really are not interested. They're more interested in government ነገ at least the one I got from.
ፖለቲካ ይሆናል ማለት
ነው። They're not interested in knowing stuff like this. የሰው ልጅ ነን ነው ላይክ እናትና አባታችንንም ባናውቅም ልጃችን ትሪት እንደምታረጉት እንደነሱ ቢሰማቸው ላይክ አይ ዶንት ኖ
አንቺ በህይወትሽ ምን መስራት ትፈልጊያለሽ ካሁን ወዲያ?
እኔ ታልጆች ጋር መስራት ደስ ይለኛል ላይክ ስለቻለ ልጆች አንተን ላይክ እንደኔ አይነቶች ላይክ ቤተሰብ የሌላቸው ኦርፍን የሆኑት ልጆች ምናምን ከዚ እንግባባለን ከዚ አይበንትሮት
ያለፍኩት
ስለሆነ እና አውቃለሁ እንዴት how feels like not to have a parent or feel like እማትፈልጊ ነገር ስለሚመስ I know how it is.
እሱ ላይ መስራት ትፈልጊያለሽ? በጣም ነው የምናመሰግነው በላይነሽ ከምንም በላይ ለጥንካሬሽ። አስቀድመንም ስንለው የነበረው እሱን ነው ለነ ሳሙኤልም እና ለነ ኤዲም በጣም ጠንካራ ልጆች ናችሁ። ለብዙ ወጣቶች ይሄንን ለሚሰሙ ደግሞ እንደ አርአያነት ሮል ሞዴል የምትሆኑ ልጆች ናችሁ። በጣም እዚህ ስለመጣሽ ስላነጋገርሽን ታሪክሽን ስላጋራሽን እናመሰግናለን።
እናመሰግናለን በጣም። ቴንክ ዩ ጋይስ።
Bad
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከላይ በድጋሚ ያሰማናችሁ ዘገባ ላይ የተረዳናቸው ጥቂት ሀቆች አሉ። እነሱ እናካፍላችሁ። በርካታ ኢትዮጵያውያንና የሌሎች ሀገር ህጻናት በጉዲፈቻ ይመጡና ወደዚህ ወደ ዩናይትድ ስቴትስ ወይም ወደ ሌሎች ሀገሮች ማለት ነው ከቤተሰቦቻቸው ጋር ችግር ሲፈጠር ለሌሎች ሰዎች አሳልፈው ይሰጣሉ። አንዳንድ ጊዜ በኢንተርኔት ልጅ የሚፈልግ የሚል ማስታወቂያም የሚያወጡ ቤተሰቦች አሉ። ሌላኛው ሀቅ ደግሞ የጉዲፈቻ ቤተሰቡ ጋር ችግር ሲፈጠር ሕፃናቱን የሚከላከሉ የፌዴራል ሕጎችና የግዛት ሕጎች ጠንካራና በአግባቡ ያልታሰበባቸው ናቸው። ሌላኛው የዩናይትድ ስቴትስ ኮንግረስ በዚህ ጉዳይ ላይ የምስክሮችን ቃል በማድመጥ ላይ ይገኛል። በቅርቡ ሕግ እንደሚወጣ ተስፋ ያደርጋሉ በዚህ ዙሪያ የሚሰሩት። አድማጮች፣ የምሽቱ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏቸውን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ደግሞ በድረገጻችን voanews.com/አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች እናሰማችኋለን። እስከዚያው አንድ ዜማ እንጋብዛችሁ።
የማጠቃለያ ዜናው እናሰማለን። በሶሪያ የያዘችውን ወታደራዊ ዘመቻ ይፋ ካደረገችበት ካለፈው ሳምንት አንስቶ በጽንፈኛው እስላማዊ ቡድን አይሲስ ይዞታዎች ላይ 60 ዙር የአየር ድብደባዎችን ማድረጓን የሩሲያ ባለስልጣናት ተናገሩ። ይሁንና አራተኛ ቀኑን ያስቆጠረው የሩሲያ የአየር ድብደባ ዋነኛ ኢላማ ያደረገው የሶሪያው ፕሬዚዳንት ባሽር አልአሳድን አስተዳደር በመቃወም ጥምንጃ ያነሱ ከጽንፈኛው ቡድን ፈጽሞ ያልወገኑ አማጺዎችን ነው ሲሉ የመብት ተሟጋች ቡድኖችና የአማጺያኑ መሪዎች ሞስኮን እየወነጀሉ ነው። በሰሜናዊ አፍጋኒስታኗ የኩንዱስ ከተማ የሚገኝ ሆስፒታል ላይ በደረሰ የአየር ድብደባ የተገደሉ ሰዎች ቁጥር 3 ሕጻናትን ጨምሮ 22 መድረሱ ተዘገበ። የታሊባን ሸማቂዎች ከሆስፒታሉ ቅጥር ግቢ ውስጥ ሆነው በመዋጋት ላይ ነበሩ የሚለውን የአፍጋኒስታን ባለስልጣናት ገለጻ የሆስፒታሉን ያስተዳድር የነበረው ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ዶክተርስ ዊዛውት ቦርደር አስተባበለ። በደቡባዊ ቻይና ዛሬ ከሰዓት በኋላ የደረሰው ታይፉን በመባል የሚታወቀው እጅግ የበረታ ዝናብ አዘል አውሎ ንፋስ በአስር ሺዎችን ከቀያቸው ማፈናቀሉ ተነገረ። አንድ ፍልስጤማዊ ትላንት ማምሻው ላይ ሁለት እስራኤላውያንን በስለት ወቅቶ ከገደለና ሌሎች ሁለት ማቁሰሉን ተከትሎ የእስራኤል ፖሊስ ወደ ኢየሩሳሌሟ ጥንታዊት ከተማ መባል የሚታወቀው አካባቢ መግቢያ በሩን አገዱ። ለሁለት ቀናት የሚዘልቀው ይህ እገዳ በአካባቢ የሚኖሩና የሚሰሩ ፍልስጤማውያን እንቅስቃሴ አያወቅም ሲል ፖሊስ ጨምሮ አስታውቋል። አድማጮች፣ የማጠቃለያ ወሬዎቹ እነኚሁ ነበሩ።
የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅታችን፣ በ3 ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ የምሰናበታችሁ ሳስተናግዳችሁ ያመሸሁት ሄኖክ ሰማእግዜር ነኝ። ንጉሡ ታምሬ ዝግጅታችንን ሲመራ አምሽቷል። እናመሰግናለን ንጉሡ። አድማጮቻችን ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.